Laudetur Jesus Christus, it barek Jesus Christus. Yeh, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat skand sat tokul bezet enshi 650 kilohertz wein be 31 meter band mata ka and sat tokul ska 2 sat ba 11625 kilohertz wein ba 26 meter band ba 13765 kilohertz wein ba 22 meter band yeqedist member zenaochinna yeteleyayu alemawi merejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክብራንና ክብራት አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው ክፍል የሚቀርብላችሁን የካቲት 17 2009 ዓመተ ምህረት ዕለታዊ ዝግጅታችን ነው። በዛሬው ዕለት ዝግጅቶቻችን በቅድሚያ የቅድስት መንበር ዕለታዊ ተግባራትን የዳሰሱ ዜናዎችንና በማስከተልም ከዓለም ዙሪያ ያገኘናቸውን ወቅታዊ የሆኑ ዜናዎችን ለእናንተ እናቀርብላችኋለን። በማስከተልም በካቲት 12 2009 ዓመተ ምህረት የተጀመረውን አብይ ጾምን አስመልክተን ለየት ባለ ሁኔታ ጾምን በተመለከተ ለእናንተ በተከታታይ በማቅረብ ላይ የምንገኘውን አስተምሮ አካል የሆነውን ሶስተኛ ክፍል በዛሬው ዝግጅታችን ማገባደጃ ላይ እናቀርብላችኋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። በቅድሚያም የዕለቱን ዋና ዋና ዜና እናሰማችኋለን። ሁለት አይነት መልክ ያለው ህይወት በመኖር ለታናናሾቻችን እንቅፋት መሆን የለብንም፣ ምክንያቱም ይህ እንቅፋት የሰውን ህይወት ያበላሻልና። ይህም ተግባራችን መንፈሳዊ ለውጥ እንድንሻ ያስገድደናል። ይህንን የተናገሩት ርዕሰ ሊቃነ ጳጳሳት ፍራንቸስኮ መሆናቸው የታወቀ ሲሆን ይህንንም መልእክት ያስተላለፉት በትላንትናው ዕለት ማለትም በየካቲት 16 2009 ዓመተ ምህረት በቅድስት ማርታ የጸሎት ቤት ካህናት ደናግላንና ምዕመናን በተገኙበት ባሳረጉት መስዋዕተ ቅዳሴ ወቅት ባሰሙት ስብከት እንደነበር ለመረዳት ተችሏል። እንደ ጎርጎርሳውያኑ የሥርዓተ አምልኮ አቆጣጠር በዕለቱ ከማርቆስ ወንጌል ከምዕራፍ 9 ከቁጥር 41 እስከ 50 ላይ በተወሰደው የኃጢአት ምክንያት በሚል አርዕስት በቀረበው የኢየሱስ አስተምሮ ዙሪያ ባጠነጠነው ስብከታቸው ቅዱስነታቸው እንደገለጹት ከነዚህ ከታናናሽ ወንድሞች አንዱን ከምታደናቅፍ እጅ ኃጢአት እንድትሰራ ምክንያት ከሆነ ቆርጠጣለው፣ አይነ ኃጢአት እንድትሰራ ምክንያት ከሆነ አውጥተጣለው ከሚለው የዕለቱ የወንጌል ቃል ተክሰው መልካም የሚባሉ ሰዎች ሁሉ በእግዚአብሔር ላይ ከፍተኛ የሆነ መተማመን አላቸው፣ የሰውን ህይወት ሊያበላሽ ሊያፈርስም ከሚችሉ እንቅፋቶች ራሳችንን መቆጠብ ይጠበቅብናል ብለዋል። ቅዱስነታቸው ስብከታቸውን በቀጠሉበት ወቅት እንደገለጹት
አሳፋሪ የሆነው ድርጊት መፈጸም ማለት ምን ማለት ነው? እንደ እኔ አስተሳሰብ ከሆነ የምናገረውና የምሰራው ነገር የተለያየ ከሆነ ሁለት አይነት ህይወት የምኖር ከሆነ ይህ ተግባራችን አሳፋሪ ነው ማለት ይቻላል። አሳፋሪ ህይወት ማለት በአጠቃላይ እኔ በጣም ጥሩ የካቶሊክ ምእመን ነኝ፣ ሁልጊዜ መስዋዕተ ቅዳሴን ለመሳተፍ ወደ ቤተ ክርስቲያን እሄዳለሁኝ፣ የክለ ማህበር አባል ነኝ ብለን በመመካት ብንናገር እና ነገር ግን ህይወታችን ክርስቲያን የማይሸት ከሆነ በመንናስተዳድራቸው የግል ድርጅቶቻችን ውስጥ ተቀጥረው ለሚሰሩ ሰራተኞች ተገቢና በቂ የሆነ ደሞዝ የማንከፍል ከሆነ የሰዎች ጉልበት የምንበዛብዝ ከሆነ እጄ በወንጀል የቆሸሸ ከሆነ በህገወጥ መልኩ ያገኘሁትን ገንዘብ ህጋዊ ለማድረግ መሞከር እነዚህን የመሳሰሉት ተግባሮች ስንፈጽም ደግሞ ሁለት ገጽታ ያለው ህይወት እንኖራለን ማለት ነው። በምንኖርበት ስፍራ ወይም ደግሞ በስራ ቦታችን እንደርሱ ወይም እንደርሱ አይነት የካቶሊክ ምእመን ከመሆን ይልቅ እምነት የለሽ በሆን ይሻለኛል ሲባል ስንት ጊዜ ሰምተን ይሆን? ይህ ነው እንግዲህ አሳፋሪ ተግባር እምላችሁ። ይህንን ነገር ስንሰማ መንፈሳችን ይዳሽቃል። ይህም ተግባር በየቀኑ እየተፈጸመ ይገኛል። ማረጋገጫ ከተፈለገም በየዕለቱ በቴሌቪዥን ወይም በጋዜጦች ላይ የሚመጡትንና የሚተላለፉትን ዜናዎች ማየት በቂ ይመስለኛል። በእነዚህ ጋዜጦች ላይ ብዙ ቅሌቶች ሲጋለጡ እናነባለን። ምንም እንኳ ጋዜጦች አንዳንዴ እነዚህን ቅሌቶች አጋነው ለማቅረብ ቢቃጣቸውም ቅሌት ለሰው ህይወት እንቅፋት ይሆናል የምላችሁም በዚሁ ምክንያት ነው
ብለዋል። ቅዱስነታቸው በማስከተል እንደገለጹት ሁለት አይነት ህይወት የሚመነጨው የልባችንን መሻት ስንከተልና ከአዳም በወረስነው ኃጢአት ምክንያት ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው እኛ ሁላችን መልካም ነገርን እንድናደርግ በመጠራታችን የተነሳ ሁለት አይነት መልክ ያለው ህይወት እየኖርን መሆኑንና አለመሆናችንን ለማጣራት ዛሬ ራሳችንን መመርመር ይኖርብናል ካሉ በኋላ መልሱ አሁን ከሆነ መልካም ተግባራችንን አጠናክረን መቀጠል ይኖርብናል። ነገር ግን መልሱ ሁለት አይነት ህይወት መኖራችንን የሚያረጋግጥ ሆኖ ከተገኘ ዛሬውኑ መንፈሳዊ ለውጥ ማድረግ ይኖርብናል። ይህንንም የለውጥ ጉዞ በሚገባ ማከናወን እንድንችል እግዚአብሔር ይረዳን ዘንድ መማጸን ያስፈልጋል ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል።
በሪፐብሊክ አይርላንድ የቀድሞው የርዕሰ ከተማ ዳብሊን ሊቀ ጳጳሳት ብፁዕ ካርዲናል ደስሞንድ ኮነል በዘጠና ዕድሜያቸው ከዚህ ዓለም በሞት መለየታቸው ተነግረዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ ለወቅቱ የዳብሊን ሊቀ ጳጳሳት ለብፁዕ አቡነ ዲያርሞይድ ማርቲን የሐዘን ቴሌግራም ማስተላለፋቸው ቫቲካን ላይ የወጣ መግለጫ አመልክቷል። ሟቹ ብፁዕ ካርዲናል ደስሞንድ ኮነል እንደ አውሮፓ አቆጣጠር በ1926 መጋቢት ወር 24 ቀን በፊስብሮ ላይ ማዕርገ ክህነት የተቀበሉ፣ በ1988 ወርሃ ጥር 21 ቀን በቅዱስ ዮሐንስ ጳውሎስ ዳግማዊ የዳብሊን ሊቀ ጳጳሳት፣ በ2001 ዓመተ ምህረት ደግሞ ካርዲናል መሰየማቸው ተገልጠዋል። ይሁንና ርዕሰ ሊቃነ ጳጳሳት ፍራንሲስ ለዳብሊን ሊቀ ጳጳሳት ለብፁዕ አቡነ ዲያርሞይድ ማርቲን በላኩት የሐዘን ቴሌግራም እግዚአብሔር የብፁዕ ካርዲናሉ ነፍስ በመንግሥተ ሰማያቱ እንዲቀበል ተማጽነው ለካቶሊካዊት ቤተ ክርስቲያን ሪፐብሊክ አይርላንድና ምእመናኗ ጽናቱ እንዲሰጥ እንደሚጸልዩ አስገንዝበዋል። በክህነታቸውና ጵጵስናቸው ጊዜ በፍልስፍና ትምህርት ረገድ ለሀገሪቱ ቤተ ክርስቲያንና ኅብረተሰብ ከፍ ያለ አስተዋጽኦ ያደረጉ የሃይማኖት አባት መሆናቸው ርዕሰ ሊቃነ ጳጳሳት ፍራንሲስ ወደ ዳብሊን ሊቀ ጳጳሳት ማርቲን የተላከ የሐዘን ቴሌግራም መጥቀሱም ተመልክቷል። ብፁዕ ካርዲናል ደስሞንድ ኮነል የእግዚአብሔር ራእይ የተሰየመው መጽሐፍና በርካታ የፍልስፍናና የሥነ መለኮት መጣጥፎች ለንባብ ማብቃታቸው ይታወቃል።
እንደተለመደው በየዓመቱ አብይ ጾም ምክንያት የቅዱስ ጴጥሮስ ተከታይና የቅርብ ተባባሪዎቻቸው የኩላሊት ቤተ ክርስቲያን ሐዋርያዊ ለቅድስት መንበር ጳጳሳዊ ምክር ቤቶችና ቅዱሳን ማኅበራት ሊቀ መናብርትና ህየንቶች ጉባኤ አባላት፣ ብፁዓን ካርዲናሎችና ጳጳሳት እንዲሁም አቡናት በማሳተፍ የሚካሄደው መንፈሳዊ ሱባኤ ኖርፓን አቆጣጠር ዘንድሮ ከመጋቢት 5 ቀን እስከ መጋቢት 10 ቀን 2017 ዓ.ም በአሪቻ ከተማ በሚገኘው በመልኮታዊ መምህር ቤት ሱባዓ እንደሚከናወንና የሱባዓው ሰባኬ እንዲሆኑ በቅዱስ አባታችን ሊቃነ ጳጳሳት ፍራንቸስኮ የተሰየሙት የፍራንቸስካውያን ንዑሳን አሃው ማህበር አባል የቴዎሎጂያና የቅዱስ መጽሐፍ ሊቅ በአሲዚ የቴዎሎጂያ ተቋም የስናዲስ ኪዳነትን ተናመምህር የቤተ ክርስቲያን ለባህለ ትጋት እንቅስቃሴ ረዳት አባ ጁልዮ ሚካኤሊኒ የሱባኤው መርሃ ግብር ዙሪያ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ ሱባኤው በማቴዎስ ወንጌል እየተማከለ ከዚህ አልፎ አበይት ደራሲያን እንደ ፍራንስ ካፍካ፣ ኦዝና ኤማኑኤል ካሬረ የመሳሰሉት ሊቃውንት ህማም ስቃይ ህይወት በተመለከቱ የሰጡበት ትንተና የሚጠቀስበት ቤተሰብ ድሆች በስቃይ ላይ የሚገኙት ተጠቃሽ የሚሆኑበት ነው ብለዋል። የሱባኤው ርዕስ የጌታችን ኢየሱስ ክርስቶስ ስቃይ ሞት ትንሣኤ በማቴዎስ ወንጌል ስር የሚያነብ ሲሆን እኚህ በመጽሐፍ ቅዱስ ሐዋርያ ግብሮኖሎ ለባለትዳሮች ሐዋርያ ግብሮኖሎ እንዲሁም በፔሩጃ ሰበካ ለቋሚ ድቁና የሚሰጠው ቀጣይ ህንጸተ ኃላፊ በመሆን ጭምር የሚያገለግሉት አባ ሚካኤሊኒ ቅዱስ አባታችን ሊቃነ ጳጳሳት ፍራንቸስኮ የ2017 ዓመተ ምህረት አብይ ጾም ሰባኬ እንዲሆኑ ሲመርጡኝ ይላሉ በትልቅ ኃላፊነትና በደስታ ነገር ግን መጠነኛ ፍርሃት ባለበት መንፈስ በእሽታ መቀበላቸውና ሆኖም ኃላፊነቱን ከመቀበላቸው በፊት ከነፍስ አባታቸው ጋር እንደመከሩበትም ጠቁመዋል። የሱባኤው ርዕስ ወደ አብይ ጾም የሚያሸጋግር ወደ ክርስትና እምነት ጥልቅ ምስጢር ወደ ሆነው ወደ የህማማት ሳምንት የሚሸኝ የጌታችን ኢየሱስ ክርስቶስ ህማማት ሞትና ትንሣኤ ያማከለ በማቴዎስ ወንጌል ዘንድ ስለ ኢየሱስ ህማማት ሞትና ትንሣኤ ዙሪያ ያለውን ከውንተኛውን ታሪክ በጥልቀት በመመርመር በዚህ ዙሪያ የተሰጡት የተለያዩ ጥናቶች ዋና ዋና ሐሳቦችን በስነ መንፈሳዊ ቴዎሎጂያዊ ስር በመተንተን አንኳር ሐሳብ የሚቀርብበት ነው ካሉ በኋላ በላቲን ስርዓትና ባህረ ሐሳብ መሰረትም የዘንድሮው ሊቱርጊያ ዓመት በማቴዎስ ወንጌል ላይ ያተኮረ መሆኑን አስታውሰው እሳቸው በስነ ቅዱስ መጽሐፍ የላቀውን የትምህርት ማረጋቸውን ለማጠናቀቅ ልዩ ጥናት በማካሄድ የምርምር ጽሑፍ ያቀረቡበት ወንጌላዊ መሆኑን በዚህ አጋጣሚ በማስታወስ ይህ ወንጌል የቅዱስ ጴጥሮስና የቤተ ክርስቲያን ወንጌል ተብሎ ሊገለጥ ይችላል። ምክንያቱም እርሱ ብቻ ነው ኤክሌዚያ ወይንም ጉባኤ የሚለውን ቃል የሚጠቀም በመሆኑም በቤተ ክርስቲያን እረኞች ፊት ሆኜ ስብከቱን ሳቀርብ መግቢያውን ከኢየሱስ ጋር መሆን ከቅዱስ ጴጥሮስ ጋር መሆን በተሰኙት ነጥቦች ላይ ያተኮረ ለማድረግ ጥሩ አጋጣሚ ነው ብለዋል። በማቴዎስ ወንጌል የጴጥሮስ ቤተሰብ እናገኛለን። ስለዚህ ቤተሰብ ዙሪያ አስተንትኖ ለማቅረብ መሰረት እንደሚሆናቸውና በመቀጠልም ኢየሱስ በማቴዎስ ወንጌል ምዕራፍ 26 ቁጥር 11 ላይ ድሆች ሁሉ ጊዜ ከእናንተ ጋር ይኖራሉና እኔ ግን ሁሉ ጊዜ ከእናንተ ጋር አልኖርም ሲል የተናገረው ቃል መሰረት በማድረግ ደግሞ ከእናንተ ጋር ይሆናሉ ተብሎ ስለተነገረላቸውና እነርሱም ለጴጥሮስ እየተሰጡ የመንግስተ ሰማያት ቁልፍ መሆናቸው በማመላከት ስለዚህ ስቃይ ያማከለ አስተንትኖ የኢየሱስ ስቃይ በጌቴሰማኔ ትርጉሙን ስቃይና የእግዚአብሔር ፈቃድ ትርጉም ለማቅረብ እንደሚሞክሩ ከገለጡ በኋላ በዚህ እሳቸው በሚያቀርቡት አስተንትኖ የቅዱስ አባታችን ሊቃነ ጳጳሳት ፍራንቸስኮ ስልጣናዊ ትምህርት ያለው አስተዋጽኦ ሲያብራሩም የከተሞቻችን የህልውና ጥጋዊ ክልል በማለት ቅዱስ አባታችን የሚገልጡት ሐሳብ ለህዝብ ቅርብ መሆን፣ ከህዝብ ጋር መኖር፣ ከህዝብ ጋር በህዝብ መካከል አብሮ በመኖር የሚኖር ወንጌል ማበሰር የሚለው ቃልና ህይወታቸው በእርግጥ በሚያቀርቡት አስተንትኖ አብይ አውንታዊ ተጽዕኖ እንደሚኖረው ነው በማለት ያካሄዱት ቃለ ምልልስ እዚህ ላይ ደምድመዋል።
ርዕሰ ሊቃነ ጳጳሳት ፍራንሲስ በአርጀንቲና ራቢን አብርሃም ስኮርካ የሚመራ የልዑካን ቡድን በቫቲካን ሐዋርያዊ አዳራሽ ተቀብለው ማነጋገራቸው ቅድስት መንበር አስታውቃለች። በቅድስት መንበር ዘገባ መሠረት የልዑካን ቡድኑ የቶራህ አዲስ መደበኛ ትርጉም ለርዕሰ ሊቃነ ጳጳሳት ፍራንሲስ አቅርበዋል። ቶራህ ሙሴ በሳይናይ ተራራ ደሴት ከእግዚአብሔር የተቀበለው የሕግጋት ጽሑፍና ቃላት አቀፍ ለወቅቱ አረጋውያን ያስተላለፈው አረጋውያኑም ለነቢያት ያስተላለፉት መሆኑ የይሁዲዎች እምነt እንደሆነ ነው የሚነገረው። ቶራ በእብራይስጥና የእብራይስጥ ቋንቋ ስፍሮ የሚገኝ የሂዲዎች እምነt መመሪያ የእግዚአብሔር ፍቅርና ከሱ ጋር ያለውን ህብረት የሚገልጥ የሚያስረዳ እንደሆነም ነው የሚገለጠው። ርዕሰ ሊቃነ ጳጳሳት ፍራንሲስ ቶራ የተለያየ የዓለም ህዝቦች አገናኝ ድልድይ እንደሆነ ተቀመው በክርስቲያኖችና ይሁዲዎች መካከል የወንድማማችነት ውይይትና ትብብር ከተከሰተ መቆየቱና ይህ በዓለማችን ሰላም ለማስፈን ሆነኛ ሚና እንደሚጫወት ጠቅሰው የሉካን ቡድኑ አወድሰው ማመስገናቸው የቅድስት መንበር መግለጫ አስገንዝበዋል። በአርጀንቲና ራቢን አብርሃም ስኮርካ የተመራ የሉካን ቡድን ለርዕሰ ሊቃነ ጳጳሳት ያስረከበው የቶራ አዲስ መደበኛ ትርጉምና መንፈሳዊ መልእክት ሰነድና በዚሁ መንፈሳዊ እሴት ርዕሰ ሊቃነ ጳጳሳት ደስ መሰኘታቸው ቅድስት ማንበር አስገንዝባለች። ይህ በዚህ እንዳለ ሆኖ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ ትላንትና ረፋድ ላይ በእስፓኛ የቪላሪያል የእግር ኳስ ቡድን ባለሥልጣናትና ተጫዋቾች በቫቲካን ሐዋርያው አዳራሽ ተቀብለው አነጋግረዋል። እግር ኳስ እንደ ሌሎች የስፖርት አይነቶች የህይወትና የህብረተሰብ ተምሳሌትና ቅርጽ ሐሳብ መሆኑ ርዕሰ ሊቃነ ጳጳሳት ጠቁመው የቡድኑ መልካምነት በማሰብ መጫወት ድል ያቀዳጃል ማለታቸው ተዘግቧል። የእግር ኳስ ተዋንያን ለህብረተሰቡ በተለይ ለወጣቶች መልካም አብነት ሊሆኑ ይገባል ሲሉም አክለዋል ሲል ግንኙነቱ የተከታተለ የቫቲካን ራዲዮ ባልደረባችን ዘግቧል። ከዚህ ግንኙነት በኋላም በጀርመን የሙንሽንና ፍራይቡርግ ሊቀ ጳጳስ ሳትና የኢኮኖሚ አስተባባሪ ብፁዕ ካርዲናል ራይንሃርድ ማርክስ በቫቲካን ሐዋርያው አዳራሽ በቅደም ተከተል ተቀብለው ማነጋገራቸው የቫቲካን የዜና ምንጭ አስታውቋል።
ደርፓና ቆጣጥር ከካቲት 16 ቀን እስከ ካቲት 19 ቀን 2017 ዓመተ ምህረት በተባበሩት የአሜሪካ መንግስታት ካሊፎርኒያ ግዛት በመትገኘው በመደስቶ ከተማ ዓለም አቀፍ የህዝባውያን እንቅስቃሴዎች ማህበረሰብ ስደት የዘር ጥላቻ የሥራ የመጠለያ መብት ምህዳራዊ ፍትህ የተሰኙት የተለያዩ ማህበራዊ ነክርሶች ኢኮኖሚያዊ ዓለማዊ ትስስር የጠቆሰው ማህበራዊ ተገለልነት በማውገዝ እይታ ስር በማመልከት መወያየቱና ወደዚሁ አውደ ጉባኤም ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የቤተ ክርስቲያን የማህበረሰብ አዊ ጠመቅ ትምህርት ላይ ተንተርሰው መልእክት አስተላልፎ እንደነበር የቫቲካን ሬዲዮ ልእክት ጋዜጠኛ ቲቲያና ካምፒቲ በማስታወስ ይህ የካሊፎርኒያው ጉባኤ ሁሉም ቁምስናዎች የሰው ልጅ በተለይ ደግሞ ስደተኛው የሚስተናገድባቸው ቤተ መቅደስ የሆኑ ዘንድ የሚያሳስብ ጥሪ አዘል ሰነድ ማውጣታቸው ሆነም ገልጧል። አውሎ ጉባኤው ያወጣው የፍጻሜ ሰነድ ያንን ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ያስተላለፉት መልእክትና የማህበረሰብ አዊ ስልጣናዊ ትምህርታቸውን መሰረት በማድረግ በዓለም እየታየ ያለው ሁሉም ታሪካዊ ለውጥና ይህንን ተከትሎ እየተረጋገጠ ያለው ዘርፈ ብዙ ችግር ከቀን ወደ ቀን እየከፋ ሰውን ምህዳርን እየጎዳ ነው። ይህ ችግር ለማቅረፍ የሁሉም ህዝባውያን እንቅስቃሴዎች ተሳትፎና የተቀዳጀ እርምጃ ያስፈልጋል። ሁሉም የሰው ልጅ የተቀደሰና ክቡር እኩል የሆነ መጠለያ ምግብ ትምህርት ጤና ጥበቃ ስራ የማግኘት መብት ያለው ፍጡር ሆኖ እያለ ይህንን እውነት ወደ ጎን በማድረግ በቆዳ ቀለም በጾታና በአካላዊ ብቃት የጎሳ ወይንም የሃይማኖት ልዩነት መሰረት እያደረገ በሰው ዘር ላይ የሚፈጸመው በደል የአሜሪካ ማህበራዊ አናስራዊ ኃጢአት ተብሎ የሚናገርለት የነጮች የበላይነት የሚል ርዕዮተ ዓለም ተመልሶ አሁንም በተለያየ መልኩ ብቅ እያለ የዘረኝነት ችግር ዘላለማዊ የሚያስመስለው ሁነት በወቅታዊ ዓለም ሊከሰት የሚችል መሆኑ ያለው ተጨባጭ ታሪክ ይመሰክረዋል።
በግብጽ ሰሜናዊ ምስራቅ ሳይናይ ደሴት ላይ የክርስትና ሃይማኖት ተከታዮች مدحاتنا سعاد يتبالو عباتنا ليج عيسيس بتبالي اسلاماوز انفينيا بودن بقف مقدلاتشو ككايرو يدرس زينا عملكتوال يقبس كريستيانوش يقديا إلاما مادرق جمرنال بمالت انفينيا بودنو بدرقس وماسفروم توستوال بالفو تحساس ور كايروست بميقينيو بيت كريستيان هاسبات كريستيانوش بقف مقدلاتشو بالفو تهولت وراتوست عمست كريستيانوش بإسلام صنفنيوش مقدلاتشو يميتاوسنو اندي غرغوريوسا قطاتر بهولت شي أسرا عمست بليبيا سرت بحر دارتشا هيا يقبس كريستيانوش بصنفنيا بدونو مالت بداعش بميزغنن هونيتا مقدلاتشو يزنقام كقبس هزب بموتو أسر يكريستنا أمنت تكتايوش مهوناتشو يميتاوكسيون منقست يدهنتاتشو واستنا انديسات متأيكاتشو يه ككايرو ويدرس زينا عمل كتوال
ክቡራንና ክቡራት አድማጮቻችን ይህ የቫቲካን ሬዲዮ ነው። ባለፈው እሁድ የካቲት 12 2009 ዓመተ ምህረት የተጀመረውን አብይ ጾምን አስመልክተን ለናንተ የዝግጅቶቻችን ታዳሚዎች ጾምን በተመለከተ ጠቃሚ ያልናቸውን መረጃዎችንና አስተምሮችን ማቅረብ መጀመራችን ይታወሳል። በዛሬው የሶስተኛ ክፍል ዝግጅታችን መጾም ለምን ያስፈልጋል በሚል አርዕስ ያዘጋጀንላችሁን አስተምሮ ወደናንተ እናቀርብላችኋለን እንድትከታተሉን ከወዲው እንጋብዛለን። ክፍል 3 ጾም መጾም ለምን ያስፈልጋል። የተወደዳችሁ የዝግጅቶቻችን ታዳሚዎች ባለፈው ረቡዕ ዕለት በክፍል 2 ዝግጅታችን ጾም በመጽሐፍ ቅዱስ ይታ ምን እንደሚመስል በየተኛው የመጽሐፍ ቅዱስ ክፍል ተጠቅሶ እንደሚገኝ የጾም ዋነኛ እሴቶች ምን መሆናቸውን ባጭሩ ለማስረዳት ሞክረናል። በዛሬው ዝግጅታችን ደግሞ ጾም መጾም ለምን አስፈለገ? ለምንድነው ሁልጊዜ በየአመቱ የምንጾመው? የሚለውን ጥያቄ መጽሐፍ ቅዱሳችንን መሰረት ባደረገ መልኩ ባጭሩ ለመመለስ እንሞክራለን። ከጌታችን ከኢየሱስ ክርስቶስ የደህንነት ምስጢር ጋር አዛምደን በመገምገምና የራሳችንን ሂስ በመስጠት እርሱ በመውተ ጊዜ ኃጢአት በርሱ ላይ ሥልጣን እንዳይኖረው በማያዳግም ሁኔታ አንድ ጊዜ ሞቷል ወደ ሮሜ ሰዎች ምዕራፍ 6 ቁጥር 10 ላይ ተጠቀሰውን ከግምት በማስገባት ታዲያ ኢየሱስ በማያዳግም ሁኔታ አንድ ጊዜ ከመውተልኝ የኛ በጾምና በጸሎት መድከም ምን ዋጋ አለው ልንል እንችል ይሆናል። ጌታችን ኢየሱስ ክርስቶስ የጾምንና የጸሎትን አስፈላጊነት በበረሃ ለ40 ቀን በመጾም የጾምን አስፈላጊነት አሳይቶናል። በተጨማሪም በጌተሰማኒ ባትክልቱ ስፍራ ደም እስከሚያልበው ድረስ በመጸለይ የጸሎትን አስፈላጊነት እርሱ ራሱ በተግባር አሳይቶናል። እኛም የርሱን ፈለግ እንድንከተል አስተምሮናል። በመድር ላይ የክርስቶስ ሙሽራና የርሱ ተወካይ የሆነች ቤተክርስቲያንም እንድንጾምና በጸሎትም እንድንበረታታ እንድንተጋ የምታዘን በአንድና በአንድ ምክንያት ብቻ ነው። ይህም ሐዋርያው ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ እንዲህ ይላል፣ አንድ እንኳን ጻድቅ ሰው የለም፣ አስተዋይም ሰው የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም ከእውነት መንገድ ወጥተው ተሳስተዋል። ደግ ሥራ የሚሠራ አንድም ሰው እንኳን የለም፣ ሰውን የሚጎዳ ክፉ ቃል ለመናገር አፋቸው እንደ መቃብር የተከፈተ ነው። በመላሳቸው ያታልላሉ፣ የከንፈራቸው ንግግር እንደ እባብ መርዝ የሚጎዳ ነው። አፋቸው በመራር እርግማን የተሞላ ነው፣ እግራቸው ሰውን ለመግደል የፈጠነ ነው፣ በመንገዳቸውም የሚገኘው ጥፋትና መከራ ነው። የሰላምን መንገድ አያውቁም፣ እግዚአብሔርን ከቶ አይፈሩም ይለናል ሐዋርያው ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ በምዕራፍ 3 ከቁጥር 13 እስከ 18 ላይ እንደተጠቀሰው። ከላይ ሲነበብ እንደሰማነው ቅዱስ ሐዋርያው ጳውሎስ ደግ ሥራ የሚሠራ አንድም ሰው እንኳን የለም፣ እግዚአብሔርን ከቶ አይፈሩም ይለናል። እስቲ በእነዚህ ሁለት ቃላት ላይ አስተንትኖ እናደርግ። ለዚህም ነው ታዲያ ከላይ የተዘረዘሩ ክፉ ነገሮችን በመፈጸማችን የተነሳ ከእኛ ርቆ የነበረውን የእግዚአብሔርን ጸጋ መልሰን መጎናጸፍ እንድንችል በቅድሚያ መጽዳት ይኖርብናል። ይህ የጾም ወቅት ራሳችንን ለመንፈሳዊ እሴቶች ማስገዛት እንድንችል ክፉ ተግባሮቻችንን አስወግደን በመታደስ ወደ እግዚአብሔር መመለስ እንድንችል የምንጸልይበት፣ የምንጾምበት፣ ለተቸገሩ ሁሉ የምንጸውትበት፣ ለፈጸምነው በደል ይቅርታን የምንጠይቅበትና ለኃጢአታችንና ለፈጸምነው በደል ሁሉ ካሳ የምንከፍልበት ልዩ የጸሎት ወቅት ነው የጾም ወቅት። በተለይም ደግሞ የደህንነታችን ሁሉ ምንጭ የሆነውን በፋሲካ በዓል ጌታችን ኢየሱስ ክርስቶስ መሰቃየቱን፣ መገረፉን፣ መሞቱንና ከሙታን መነሳቱን በማስታወስ እኛም እንደ ክርስቶስ የእርሱን ፈለግ በመከተል ስለ ኃጢአታችን የምናዝንበት፣ ግላዊ የሆኑ ፍላጎቶቻችንን የምንሰዋበት፣ በሕይወታችን ዘመን ሁሉ እግዚአብሔርንና እህት ወንድሞቻችንን እንዳንወድ ደንቃራ በመሆን የጋረደንን የሰይጣን ክፉ መንፈስ በክርስቶስ መስቀል ላይ በመቸንከር ከኃጢአት ቀንበር ነፃ የምንወጣበት ወቅት ነው የጾም ወቅት። በአጠቃላይ ስንመለከት ከኃጢአት ባርነት ወደ ነፃነት የሚደረግ ጉዞ ነው የጾም ወቅት። የሰው ልጅ የሚፈጽመው በደልና ኃጢአት በቃላት ለመግለጽ ያዳግታል። የተወደዳችሁ ወንድሞቼና እህቶቼ፣ በመጽሐፍ ቅዱሳችን ውስጥ እግዚአብሔር ሰውን በመፍጠሩ ተጸጽቶ እንደነበረ ይገልጻል። ምክንያቱም የሰው ልጅ ኃጢአት በጣም በስቶ ስለነበር ነው። በኦሪት ዘፍጥረት በምዕራፍ 7 ቁጥር 4 ላይ እንዲህ ይላል፣ ከሰባት ቀን በኋላ ለአርባ ቀንና ሌሊት በምድር ላይ ዝናቤን አዘንባለው፣ የፈጠርኩትን ሕያው ፍጥር ሁሉ መልሼ ከምድር ገጽ አጠፋለሁ ይላል እግዚአብሔር። ምክንያቱም በዚያን ዘመን ከነበሩ ሰዎች መካከል ጻድቅ ሆኖ የተገኘ አንድ ሰው ብቻ ነበረ፣ ስሙም ኖኅ ይባላል። በዚህ በጾማችን ወቅት እንደ ቃየን ሳይሆን እንደ አቤል፣ እግዚአብሔር በውሃ መጥለቅለቅ እንዳጠፋቸው ሰዎች ሳይሆን እንደ ኖኅ ከምርጦቹ አንዱ እንድንሆን፣ እንደ ሳውል ሳይሆን እንደ ጳውሎስ፣ እንደ ስምዖን ሳይሆን እንደ ጴጥሮስ እንድንሆን የተጠራንበት ቅዱስ ወቅት ነው። በመሆኑም ጾማችንን በተለመደው እንደምናደርገው ከምግብና ከመጠጥ በመታቀብ ብቻ የምናሳልፍበት ወቅት ሳይሆን እግዚአብሔር በሚሻው የመንፈሳዊ ጎዳና ላይ መመላለስ እንድንችል የክርስቲያኖች ሁሉ ደጋፊ የሆነችው እናታችን እመቤታችን ቅድስት ድንግል ማርያም በጸጋዋ እንድትመራንና ወደ መልካም ጎዳና መመለስ የምንችልበትን ጸጋዋን እንድታበዛልን የምንማጸንበት ወቅት ነው የጾም ወቅት። እመቤታችን ቅድስት ድንግል ማርያም በመልካም ጎዳና ላይ መመላለስ እንድንችል ጾማችን ስኬታማ የሆነ ጾም ይሆን ዘንድ በጸጋዋ ትርዳን፣ አሜን። ክቡራንና ክቡራት አድማጮቻችን፣ ስትከታተሉት የቆያችሁት ባለፈው እሁድ ዕለት የካቲት 12 2009 ዓ.ም የተጀመረውን አብይ ጾምን አስመልክተን ለእናንተ ለአድማጮቻችን ጾምን በተመለከተ ይጠቅማል ያልነውን መረጃ ወደ እናንተ እያደረስን እንገኛለን። የዚህን አስተምሮ አራተኛውን ክፍል በመጪው ሰኞ እናቀርብላችኋለን። እንድትከታተሉን ከወዲሁ እንጋብዛለን።
ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።